ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ። ለመስተንግዶው ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም እንደምናመሻችሁ። በዛሬው ዝግጅታችን በመተማ የእርሻ ቦታ በሱዳን ታጣቂዎች የተገደሉ ኢትዮጵያውያን አስክሬን ዛሬ ወደ ቤተሰቦቻቸው መምጣቱን ያነጋገርናቸው ነዋሪዎች ገለጹ።
ከበረሃ ወደ ቤት እየገባ አስክሬኑ ማለት ከመኪና ላይ እየወረደ ነው።
ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ሙስሊም ማህበር መሪዎችን አነጋገሩ።
የተለያየ አመለካከት ያላቸው አሊሞች በጋራ አንድነት ላይ ተስማምቶ ጨረሱትን ያደናቀፈው ደህንነት መስሪያ ቤቱ ነው። ይህም በግልጽ የሚታወቅ ነው ብለን ዝርዝር ችግሮችን እና ህብረተሰቡ የፈለገውን መሪ መምረጥ አለመቻሉን ጨምሮ በስፋት አነሳን።
የኢትዮጵያውያን ሙስሊሞች መፍትሄ አፈላላጊ ኮሚቴ አባል አቶ አህመድዲን ጀበል ናቸው። ዝርዝሩን ይዘናል።
የፌዴራል ማረሚያ ቤቶች አመራሮች ተነስተው በአዲስ መተካታቸውን የፌዴራል ጠቅላይ አቃቤ ሕግ አስታወቀ።
ይኸው በአመራር ላይ የነበሩትን ኃላፊዎች በአዲስ አመራሮች የመተካት ስራ ነው የተካሄደው።
የፌዴራል ጠቅላይ አቃቤ ሕግ የህዝብ ግንኙነትና የኮሚኒኬሽን ጉዳዮች ዳይሬክተር አቶ ተስፋዬ አላምነው ናቸው።
ለአምስት ቀናት በሚሊኒየም አዳራሽ የተካሄደው ICT ኤክስፖ ኢትዮጵያ ዛሬ ተጠናቀቀ።
ሶፊያ, the first robot to be recognized as a citizen of the world, will speak to Amharica, the official language of Ethiopia.
የሰው ሰራሽ እውቀት ባለቤት ሮቦት ሶፊያ በኤክስፖ ላይ ተገኝታለች።
ጋቢና ቪኦኤ ሁሉንም ከዝግጅቶቻችን ታገኙታላችሁ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ዜናዎቹን ልናሰማችሁ በድጋሚ ተመልሰን መጥተናል። ማዕከላዊ ሶማሊያ ውስጥ የሚገኝ መንደር ነዋሪዎችና ልጆቻቸውን ለተዋጊነት ሊመለምሉባቸው በመቆረው የአልሸባብ ታጣቂዎች መካከል በተነሳ ግጭት ቢያንስ 15 ሰው ተገደለ። በማዕከላዊ ጋልሙድ ክፍለ ሀገር በሚገኘው መንደር በተፈጠረው ግጭት 10 ታጣቂዎችና ከመንደሩ ነዋሪዎች ደግሞ 5 ሰዎች እንደሞቱ ከአካባቢው የተገኙት ምንጮች ገልጸዋል። አንድ ነዋሪ ለቪኦኤ የሶማሊኛ አገልግሎት እንደተናገሩት አልሸባቦቹ ከሁለት ቀናት በፊት ወደ መንደሩ ሄደው ሽማግሌዎቹን ተዋጊ እንድንመለምል እርዱን እንዳሏቸውና መንደርተኛው አንድ ላይ ሆኖ ልጆቻችንን አንሰጥም ሲሉ ተዋጊዎቹ ገብተው መንደሩን ተቆጣጥረዋል ተብሏል።
የቀድሞ የማሌዥያ ጠቅላይ ሚኒስትር ነጂብ ራዛክ የመንግስት ኢንቨስትመንት ኩባንያ ተመዝብሯል ከተባለው የብዙ ቢሊዮን ዶላር ምዝበራ ቅሌት በተያያዘ ክስ ተመሰረተባቸው። የ64 ዓመቱ ነጂብ ትላንት ከመኖሪያ ቤታቸው በመንግስቱ የጸረ ሙስና ፖሊሶች ከተያዙ በኋላ በሁለት የእምነት ማጉደል ወንጀል፣ በአንድ የሙስና ወንጀል ክስ ተመስርቶባቸዋል። የቀድሞው ጠቅላይ ሚኒስትር የድርጅቱ አካል ከነበረው ኤስአርሲ ኢንተርናሽናል ኩባንያ 10.4 ቢሊዮን ዶላር ሰርቀዋል ተብለው ነው የተከሰሱት። ወንጀሉን አልፈጸምኩም ብለዋል። በ250,000 ዶላር አስይዘው ፓስፖርቶቻቸውን አስረክበው ተለቀዋል።
የእስላማዊ መንግስት ቡድን አይኤስ መሪ አቡበከር አልአል ባግዳዲ ወንድ ልጅ ምዕራብ ሶሪያ ሆምስ ከተማ ውስጥ በአጥፍቶ ጠፊ ተልእኮ ላይ ሞቷል የሚሉ ዘገባዎች እየወጡ ነው። የአይኤስ የዜና አውታር አልናሽር የአልባግዳዲ ልጅ ሁዴይፋ አልባድሪ ነው የተባለው የወጣት ልጅ ፎቶ አውጥቷል። ልጁ ሆምስ ውስጥ ከሩሲያና ከሶሪያ መንግስት ኃይሎች ጋር ሲዋጋ ሞቷል ተብሏል። የዩናይትድ ስቴትስ የጦር ሰራዊት ዘገባውን እንዳየው ገልጾ የአልባግዳዲ ልጅ መሆኑን ግን ከማረጋገጥ ተቆጥቧል።
በመጨረሻም ዚቲኢ የተባለው የቻይናው ግዙፍ የቴሌኮሙኒኬሽን ኩባንያ ዩናይትድ ስቴትስ ውስጥ የሚሰሯቸውን አንዳንዶቹን የንግድ ስራዎች እንዲቀጥል ፕሬዚዳንት ዶናልድ ትራምፕ መፍቀዳቸው ተሰማ። ዩናይትድ ስቴትስ በጣለችበት ማዕቀብ ምክንያት ሊዘጋ ተቃርቦ የነበረው ኩባንያ ሙሉ ስራውን ለመቀጠል እየሞከረ ባለበት በአሁኑ ሰዓት ነው አሁን ያሉትን ስራዎቹን እስከ ወሩ መጨረሻ ድረስ እንዲቀጥል የፈቀዱለት። ዚቲኢ ከፍተኛ ስራ አስኪያጆቹን በማባረርና የስራ አስኪያጆች ቦርድን በመቀየር ስራውን ለመቀጠል ከተቀመጡለት ቅድመ ግዴታዎች አንዱ ሆነውን አሟልቷል። ድርጅቱ 1 ቢሊዮን ዶላር መቀጮ መክፈልና ወደፊት ደግሞ መቀጮ መክፈል ቢያስፈልግ ወጪ የሚሆን 400 ቢሊዮን ዶላር ማስገባት አለበት። ኩባንያው ከዩናይትድ ስቴትስ ቃ እንዳይገዛ በንግድ ሚኒስቴር ተከልክሏል። አንድ የትራምፕ አስተዳደር ባለስልጣን እንዳሉት የቻይናው የቴሌፎን ኩባንያ በዩናይትድ ስቴትስ የተሰሩ እቃዎች እያስገባ የሚሰራቸውን የቴሌኮሙኒኬሽን ምርቶች አሜሪካ ማዕቀብ ስር ላሉ እንደ ኢራንና ሰሜን ኮሪያ ለመሳሰሉ ሀገሮች ሲሸጥ እጅ ከፍንጅ ተይዟል። ለዛሬ የያዝንላችሁ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን ነው የምናልፈው። በመተማ የእርሻ ቦታ በሱዳን ታጣቂዎች የተገደሉ ኢትዮጵያውያን አስክሬን ዛሬ ወደ ቤተሰቦቻቸው መምጣቱን ያነጋገርናቸው ነዋሪዎች ገልጸዋል። ጽዮን ግርማ ዝርዝር አላት።
በደቡብ ጎንደር በመተማ ከተማ አቅራቢያ በሱዳንና በኢትዮጵያ ድንበር ላይ በሚገኙ የእርሻ ቦታዎች በግብርና ስራ ላይ እያሉ ከትላንት በስቲያ ሌሊት በሱዳን ታጣቂዎች ተኩስ ተከፍቶባቸው የተገደሉ አርሶ አደሮች አስክሬኑን ማንሳት እንደቻሉና ዛሬ ማምሻውን ለቤተሰቦቻቸው መሰጠቱን በገንደ ውሃ ከተማ ነዋሪ የሆኑ ግለሰብ ገልጸውልናል። ማምሻውን አነጋግሬያቸው ነበር።
ላቀው ሰለሞን እዛው ተቀበረ። እዛው ነው ቤቱ፣ እዛው ተቀብሯል። ሌሎችም በዛው ተቀብረዋል። እሱ ግን ገና አልተቀበረም። ያው ሬሳው እየገባ ወደ ቤት ከበረሀ ወደ ቤት እየገባ አስክሬኑ ማለት ነው ከመኪና ላይ እየወረደ ነው።
እሱ ማን ነው ስሙ? የሞተው
ገብሬያው ነው።
በምን መጣ እዛ ድረስ?
አጅቦ ነው የመጣው በመኪና።
አስክሬኑን እንዴት ለማምጣት ተቻለ?
ገብተው ሱዳኖች ወደ ኋላ ተሽገዋል ተብሏል። አሁን ገብቶ ያው መከላከያ ሰራዊትና ህዝቡ ገብቶ ሬሳዎች ተነስተዋል። 5 ሬሳ ተነስቷል። ሌሎቹ በዛው ተቀብረዋል። እሱ አሁን ገና እየገባ ነው ወደ ቤቱ አስክሬን።
ሌሎቹ የት ነው የተቀበሩት?
እዛው ደለሎ የሚባል አዲስ አለም የሚባል ቦታ አለ፣ ከተማ አለ። እዛ እርሻ ልማቱ ወደዚህ ብሎ አለ ከተማ።
የዛ አካባቢ ሰዎች ነበሩ?
እዛ ቤታቸው የዛው ነው። እነዛኞች እዛ ተቀበሩ።
በትላንትናው ምሽት ያነጋገርናቸው ነዋሪዎችና የሆስፒታል ምንጮች በዚህ የእርሻ ቦታ ላይ ከዚህ ቀደም አልፎ አልፎ ግጭት ቢፈጠርም እንደ አሁኑ በተደራጀ መልኩ በከባድ መሳሪያ ተኩስ ተከፍቶብን አያውቅም ነበር ብለዋል። በዚህም ምክንያት የአካባቢው ነዋሪዎችና የመከላከያ ሰራዊት አባላት ከሱዳን ታጣቂዎች ጋር ውጊያ መግጠማቸውን ገልጸው ነበረ። በግጭቱም 2 የመከላከያ ሰራዊት አባላትን ጨምሮ 7 ቁስለኞች በመተማ ሆስፒታል እንደሚገኙ ነዋሪዎቹና የሆስፒታል ምንጮቻችንን ጠቅሰን የዘገብን ሲሆን ውጊያው ከተካሄደበት ቦታ አስክሬን ማንሳት እንዳልቻሉ መግለጻቸውም ይታወሳል። በጉዳዩ ላይ ከሱዳንም ሆነ ከኢትዮጵያ መንግስት የተገኘ መረጃ የለም። በእኛም በኩል ያደረግነው ጥረት አልተሳካም። ጥረታችንን እንቀጥላለን።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ሙስሊም ማህበር መሪዎችን አነጋገሩ። ላለፉት ዓመታት የተፈጠሩትን ችግሮች ለመፍታት የሚያስችል ሀሳብ የሚያቀርብም 9 አባላት ያሉት አንድ ኮሚቴ ተቋቁሟል። መለስካቸው አመሃ ዝርዝሩን ይዟል።
በዚህ ውይይት አንድ ዋና ባለድርሻ ሆኖ የቀረበው የኢትዮጵያውያን ሙስሊሞች መፍትሄ አፈላላጊ ኮሚቴ ቃል አቀባይ አቶ አህመዲን ጀበል ለአሜሪካ ድምፅ እንዳስታወቁት ጠቅላይ ሚኒስትሩ ሁለቱንም የኢትዮጵያ ሕዝበ ሙስሊምን እንወክላለን የሚሉትን አካላት አነጋግረዋል። በፊት ለየብቻ፣ በኋላ ደግሞ በአንድነት ሰብስበዋቸዋል። ጠቅላይ ሚኒስትሩ ለኢትዮጵያ እስልምና ጉዳዮች ምክር ቤት መሪዎችም ሆነ ለኢትዮጵያውያን ሙስሊሞች መፍትሄ አፈላላጊ ኮሚቴ መንግሥት የሚሰጠው ድጋፍ የለም፣ መንግሥት የሚደግፈው የኢትዮጵያ ሙስሊም ማኅበረሰብን እንደሆነም ለሁለቱ አካላት እንዳረጋግጡላቸው አቶ አህመዲን ጀበል ተናግረዋል። አቶ አህመዲን ጀበል መፍትሄ አፈላላጊ ኮሚቴው ለጠቅላይ ሚኒስትሩ ካነሳቸው ችግሮች መካከልም ጥቂቶቹን አውስተው ነበረ።
ሙስሊሙን አንድ የሚያደርጉ ነገሮች እንዳይሰሩ የማድረግ ሂደቶች እንደነበሩ፣ ከዛም አልፎ ሙስሊሙን የመከፋፈል አንድነት ላይ እየተሰሩ የነበሩ ጸረ 1999 ላይ የተለያየ አመለካከት ያላቸው አሊሞች በጋራ አንድነት ላይ ተስማምቶ የጨረሱትን ያደናቀፈው ደህንነት መስሪያ ቤቱ ነው። ይህም በግልጽ የሚታወቅ ነው ብለን ዝርዝር ችግሮችን እና ህብረተሰቡ የፈለገውን መሪ መምረጥ አለመቻሉን ጨምሮ በስፋት አነሳን።
ጠቅላይ ሚኒስትር አብይ አህመድ ሁለቱንም ወገኖች በአንድ ላይ ባነጋገሩበት ወቅት የተለያዩ የመፍትሄ ሀሳቦች መነሳታቸውንም አቶ አህመድን ለአሜሪካ ድምፅ ዘርዝረው ነበር።
የተለያዩ የመፍትሄ አማራጮች ሽግግር መጅሊስ መቋቋም አለበት፣ አሁን ያለውን ህብረተሰቡ የማይቀበለው እና በትክክለኛው መንገድም ያልተመረጠ መሆኑ በግልጽ የሚታወቅ ጉዳይ ነው። የሽግግር መጅሊስ ብለን ስንል ማን ነው ሽግግሩን የሚያቋቁመው? እንዴት ነው የሚቋቋመው? ምንም እንዴት ይኖረው? መሰል ሂደቶቹ ስንሄድ ሽግግር መፍትሄ ነው ወይ የሚለው ውይይት ነበረ።
በመጨረሻ ግን የመጅሊስ ምርጫ ብቻን ሳይሆን ሌሎች ውስብስብ የመዋቅር ችግሮችንና ተያያዥ እንቅፋቶችን መርምሮ የመፍትሄ ሀሳብ የሚያቀርብ አካል ለመሰየም ስምምነት መደረሱን አቶ አህመድን ገልጸዋል።
ዘጠኝ ሰው ያለበት ኮሚቴ እንዲመረጥ፣ ከመፍትሄ አፈላላጊ ኮሚቴ 3 ሰው፣ ከኢትዮጵያ እስልምና ጉዳዮች 3 ሰው፣ ከሁለቱም ውጭ የሆኑ 3 ሰዎች፣ አጠቃላይ 9 ሰዎች ተመርጠው አጠቃላይ የኢትዮጵያ እስልምና ጉዳዮች በምን መልኩ ቢዋቅር የኢትዮጵያ ሙስሊምን ጥሩ ደረጃ ላይ ሊያደርስ ይችላል፣ ህብረተሰቡ ውስጥ ምን ይፈልጋል በሚል ባለሙያዎችን፣ አሊሞችን፣ ህዝቡን በማወያየት ሀሳቦችን እንዲሰበስብ ከኢትዮጵያ ውጭም ያሉ የተለያዩ ሀገራት መጅሊስ እንዴት ነው የተዋቀሩት የሚለውንም በማጥናት ከኢትዮጵያ ውጭ በመሄድም ጭምር የሌሎችን ሀገሮች ኤክስፒሪየንስ በማየት ጭምር መፍትሄ ላይ መስራት ጠቃሚ ነው በሚለው ሀሳብ ላይ ስምምነት ተደረሰ።
የዚህ ኮሚቴ አባላትስ እነማን ናቸው?
ከመጅሊስ የተመረጡት 3 ሰዎች ናቸው። ሙፍቲ ሀጂ ኡመር እድሪስ እና እንደዚሁም አሁን በአሁኑ ወቅት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሀጂ መሐመድ አሚን ጀማል፣ እንደዚሁም ሀጂ ከድር ሁሴን የሚባሉ ከኢትዮጵያ እስልምና ጉዳዮች፣ ከመፍትሄ አፈላላጊ ኮሚቴ ደግሞ ኡስታዝ አቡበከር አህመድ፣ ካሚል ሸምሱ እና እኔ አህመድ ድንጀበል 3ታችን፣ ገለልተኛ ከተባሉት ደግሞ 3 ሰዎች ሼክ መሐመድ ጀማል አጎናፍር፣ ከዚህ በፊት አዲስ አበባ ዩኒቨርሲቲ ምክትል ፕሬዚዳንት የነበሩት ዶክተር መሐመድ ሀቢብ፣ እንደዚሁም በአሁኑ ሰዓት ዩኒቨርሲቲ አስተማሪ የሆኑት ዶክተር እድሪስ መሐመድ፣ እነዚህ በጋራ በመሆን ጉዳዩን አጥንተው በተለያየ አቅጣጫ መፍትሄ ይዘው እንዲያቀርቡ ነው። ለጊዜው ኮሚቴውን በመሪነት ጠቅላይ ሚኒስትሩም የሁሉም ወገን የተስማማው ሀጂ ኡመር እድሪስ ሙፍቲ እሳቸው ቼርማን ሆነው ኮሚቴውን እንዲመሩ ነው።
የኮሚቴው ቃል አቀባይ ለአሜሪካ ድምፅ እንደገለጹት ጠቅላይ ሚኒስትሩ ከዚህ በኋላ መንግስትና ሃይማኖት የተለያዩ መሆናቸውን፣ አንዱ በሌላው ጉዳይ ጣልቃ መግባት እንደሌለበት በሕገ መንግስቱ በግልጽ የተደነገገውን ተግባራዊ ሊያደርጉት የተነሱ ይመስላል።
ይሄ ኮሚቴ ስራውን ሰርቶ መፍትሄ ሊያመጣ በሚንቀሳቀስበት ጊዜ በተለይ የእስልምና ጉዳዮችን አስመልክተው የተናገሯቸው ከእናንተ ውስጥም ከሌላም ሆኖ ያው ከደህንነት ጋር ግንኙነት በማድረግ ከፖሊስ ከተለያዩ አካላት ጋር ይሄ ኮሚቴ የሚሰራውን ስራ በማደናቀፍ ወደ ኋላ ለመመለስ የሚሞክር አካል ካለ የማያዳግም እርምጃ መንግስት ይወስድበታል። የሙስሊሙ ጉዳይ በዚህ በማያግባባ መልኩ መቋጨቱ ለመንግስትም ለሀገርም ይጠቅማል። ይህን ማድረግ ደግሞ የእኔ ሳይሆን የእናንተም ግዴታ ነው። ይህንንም አስቡ። ያለፈውን ነገር እረስታችሁ ወደፊት ሂዱ ነው።
ከወራት በፊት የኢትዮጵያውያን ሙስሊሞች መፍትሄ አፈላላጊ ኮሚቴና የኢትዮጵያ እስልምና ጉዳዮች ምክር ቤት መሪዎች እንኳን በአንድ ጠረጴዛ ዙሪያ ሊወያዩ ቀርቶ አይን ለአይን የሚተያዩ አልነበሩም። የኢትዮጵያውያን ሙስሊሞች መፍትሄ አፈላላጊ ኮሚቴ አባላት በቅርቡ በምህረት ከመፈታታቸው በፊት በአሸባሪነት ተወንጅለው ረዣዥም የእስር ዓመታት ተፈርዶባቸው ወህኒ የነበሩ መሆናቸውም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የሰብአዊ መብት ጥሰት ጥያቄውን ለመመለስ የፌዴራል ማረሚያ ቤቶች አመራሮች ተነስተው በአዲስ መተካታቸውን የፌዴራል ጠቅላይ አቃቢ ሕግ አስታወቀ። ጽዮን ግርማ የአቃቢ ሕግ የሕዝብ ግንኙነትና የኮሚኒኬሽን ጉዳዮች ዳይሬክተር ተስፋዬ አለምነውን አነጋግራ ተከታዩን ዘግባለች።
በኢትዮጵያ እስር ቤቶች ውስጥ በእስረኞች ላይ ከፍተኛ የማሰቃየት ተግባርና የመብት ጥሰት ሲፈጸም መቆየቱን አሁንም ድረስ እየተፈጸመ እንደሚገኝ ከእስር ቤቶች የሚለቀቁ እስረኞች፣ ፖለቲከኞች፣ በሀገር ውስጥ የሚገኙ የመብት ተሟጋቾችና ዓለም አቀፍ የሰብአዊ መብት ተቋማት በስፋት ድምጻቸውን ሲያሰሙበት የቆዩና እያሰሙበት ያለው ጉዳይ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ሰሞኑን ቀርበው እስር ቤቶች ውስጥ ስለሚፈጸሙ የማሰቃየት ተግባር እውቅና ከሰጡ በኋላ የተወሰኑ እርምጃዎች መታየት የጀመሩ ይመስላል። የፌዴራል ጠቅላይ አቃቢ ሕግ የሕዝብ ግንኙነትና የኮሙኒኬሽን ጉዳዮች ዳይሬክተር አቶ ተስፋዬ ዓለም ነው ለአሜሪካ ድምጽ ስለዚሁ ሲናገሩ፣ በፌዴራል ማረሚያ ቤቶች የተደረገው የአመራሮች ሹምሽር ለውጥ የዚህ አካል ነው ብለዋል። አነጋግሬያቸው ነበር።
የማረሚያ ቤት የአመራሮችን ለውጥ አድርገናል። ይሄ የአመራሮችን ለውጥ በምናደርገው አጠቃላይ የለውጥ ሂደት ውስጥ ህብረተሰቡ የሚያነሳቸውን ጥያቄዎች ለመመለስ እና በበርካታ ሁኔታ በተለይ ከሰብአዊ መብት አያያዝ አኳያ፣ ከታራሚዎች አያያዝ አኳያ በተለያየ ደረጃ በሚዲያውም በህብረተሰቡም በልዩ ልዩ አግባብ ይነሳ የነበረ ችግር ስለነበረ ይሄንን ምላሽ መስጠት ስላለበትም እንደ መንግስት ለጊዜው በአመራር ላይ የነበሩትን ኃላፊዎች በአዲስ አመራሮች የመተካት ስራ ነው የተካሄደው። ከነኝህም ውስጥ አቶ ጀማል አባሱ የፌዴራል ማረሚያ ቤቶች ዋና ዳይሬክተር ሆነው ሊኖሩ ተሾመዋል። እንዲሁም ደግሞ ረዳት ኮሚሽነር ያረጋል አደመ፣ ኮማንደር ወንድሙ ጫላ፣ ኮማንደር ሙላቱ አለሙ እና ኮማንደር ደስታስ መላሽ በምክትልነት ተሹመው እየሰሩ ነው የሚገኙት።
ዓለም አቀፉ የሰብአዊ መብት ተከራካሪ አምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌ ድርጅታቸው በኢትዮጵያ የሚፈጸሙ የሰብአዊ መብት ጥሰቶችን በተመለከተ ባሰባሰበው ሪፖርት ዘግናኝ የሆኑ ምርመራዎች የሚፈጸሙባቸው እስር ቤቶች የተዘጋውን ማዕከላዊ ጨምሮ በኦሮሚያ፣ በአማራ ክልል፣ በሶማሌ፣ በደቡብና በሌሎች ባልታወቁ እስር ቤቶች ጭምር እንደሚፈጸሙ ተናግረዋል። ለአቶ ተስፋዬ ሹምሽሩ በአጠቃላይ በሀገሪቱ የሚገኙ እስር ቤቶችን እንዴት እንደሚያዳርስ ጠይቄያቸው ነበር።
ይሄ እንግዲህ በየደረጃው እየተገመገመ የሚመራና የሚታይ ነው የሚሆነው። የክልል ማረሚያ ቤቶች ጉዳይ የክልሎች መንግስታት ነው የሚሆነው። ይህ በፌዴራል መንግስት አስተዳደር ስር ያሉ የፌዴራል ማረሚያ ቤቶች አስተዳደር ጉዳይ ላይ ነው በአብዛኛው የሚነሳ የነበረው ጥያቄ የሚነሳ የነበረው በስፋት የሚነሳ የነበረው እና መንግስትም በኮሚትመንት ደረጃ ችግሮቹን አያለሁ ብሎ ያሉትን ችግሮችን ደረጃ በደረጃ እየመረመረ በተለይ ከሰብአዊ መብት አያያዝ አኳያ ይነሱባቸዋል ተብሎ የሚነሱ ጉዳዮችን ነው እንግዲህ ትኩረት አድርጎ አሁን በመጀመሪያ ደረጃ ምላሽ ሰጠው። እንዲሁም ደግሞ እንደ መንግስት ታህሳስ ላይ በነበረው አጠቃላይ ስራ አስፈጻሚ ታድሶ ሂደት ላይ ደረጃ በደረጃ የህብረተሰቡን ጥያቄ ምላሽ እንሰጣለን ብሎ በተገባው መሰረት እና እንዲሁም ደግሞ ክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ ለህብረተሰቡ በገቡት ቃል መሰረት በዛው አቅጣጫ ነው ጉዳዮች እየተፈጸሙ ያሉት። ይሄ ከፌዴራል መንግስቱ ሲነሳ ነው። በክልል መንግስታትም ደግሞ ከአሁን ቀደም ታራሚዎች ላይ በየደረጃው ይቅርታ የማድረግ የማቋረጥ ለክልሎችም ሲሰራ
ከአቶ ተስፋዬ ጋር ያደረግኩት የነበረው ቃለ ምልልስ በስልክ መቋረጥ ምክንያት ተጨማሪ ጥያቄዎችን ሳላነሳላቸው ቀርቻለሁ። በድጋሚ እናገኛቸዋለን የሚል ተስፋ አለኝ። በሌላ በኩል አቶ አለልኝ ምህረቱ ቢያንስ 200 ለሚጠጉ እስረኞች ፍርድ ቤት ጥብቅና ይቆሙ የነበሩ ጠበቃ ተከሳሾቹ በሽብር የተከሰሱ ወጣቶች እንደሆኑ፣ ሁሉም ደንበኞቻቸው ፍርድ ቤት ሲቀርቡ የደረሰባቸውን ድብደባ ይናገሩ እንደነበረ ተናግረዋል። አሁንም ይሄ ድብደባ በእስር ቤቶች ውስጥ እንደሚፈጸሙ ቀሪ እስረኞች እየተናገሩ ነውም ብለዋል።
ለምሳሌ አካላቸውን ገልጠው ካሳዩት መካከል አስቻለው ደሴ ነው። አሁንም ገና ክሱ አልተቋረጠለትም፣ እስር ላይ ነው ያለው። እሱ አካሉን ለመግለጽ የተገደደው የሀይላንድ ውሃ በብልቴ ላይ አንጠልጥለው አፈላሽተውኛል በሚል መልክ ነው። ስነ ልቡናቸው በጣም ተጎድቶ ነው የሚመጡት። እነሱ አሁን እንደሚነግሩኝ ማዕከላዊ ካሳለፉት እየበለጠ ማረሚያ ቤት ላይ ተመሳሳይ ሁኔታ እንደዚህ ወደ ጨለማ ቤት መላክ፣ ማስፈራራት እና የመሳሰሉት ነገሮች ስለሚደርስባቸው በስነ ልቡና የተጎዱ ናቸው አብዛኞቹ።
የአምነስቲው ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌ ቶርቸር ወይም የማሰቃየት ተግባር የሚፈጸምባቸው ሰዎች እንደሚናገሩት በእስረኞቹ የዩኒቨርሲቲ ተማሪዎች፣ ወጣቶች፣ የኢንተርኔት ላይ ጸሐፊዎች፣ በአጠቃላይ በአካባቢያቸው ላይ የሚፈጸመውን ነገር ለምን ብለው እንደሚጠይቁ እንዲሁም ምንም ውስጥ ሳይተሳተፉ እንዲሁ በብሔራቸው ምክንያት በጥርጣሬ የሚታሰሩ ናቸው ብለዋል። የማሰቃየት ተግባሩ ሴቶች ሲሆኑ ራቁታቸውን ምርመራ ማካሄድ፣ ጥፍር መንቀል፣ በሰውነት አካላቸው ውስጥ ያልተገባ ነገር ማስገባት፣ ድብደባ፣ ራቁታቸውን በርካታ ወንዶች ፊት አቁሞ ሞራላቸውን ወይም ስብዕናቸውን የሚነካ ንግግር ማድረግና ማዋረድ፣ ወንዶቹ ሲሆኑ ደግሞ የውሃ የተሞላ ኮዳ ብልታቸው ላይ ማንጠልጠል፣ ጥፍራቸውን መንቀል፣ አካላቸውን ማጉደል፣ በድብደባ ሲሞቱ ደግሞ ራሳቸውን ገደሉ ወይም ታመው ሞቱ ብሎ አስክሬኑን ለቤተሰቦቻቸውን መስጠት ይጨምራል ብለዋል። ይህንን ተግባር የፈጸሙ ሰዎች ታዲያ ለፍርድ ሊቀርቡ ይገባል እንደሚል የአምነስቲ አቋም መሆኑን ገልጸውልናል። ስርዓቱ ያለው ግድፈት ሊስተካከል ይገባል። ከዚህ በኋላ የማሰቃየት ተግባር እንዳይፈጸም መጠበቂያ ሕግ ሊኖር ይገባልም ብለዋል። ቶርቸር በዓለም አቀፍ ሕግ የፍትህ ስልጣን የሚያሰጥ በመሆኑ ድርጊቱን ፈጻሚዎቹ በሙሉ የትም ቢሄዱ በሕግ ሊጠየቁ ይገባል በማለት የድርጅታቸውን አቋም ገልጸውልናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ለአምስት ቀናት በሚሊኒየም አዳራሽ የተካሄደው የአይሲቲ ኤክስፖ ኢትዮጵያ ዛሬ ተጠናቀቀ። ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ወይም አይሲቲ ኤግዚቢሽን በየዓመቱ ሲዘጋጅ ለሁለተኛ ጊዜ መሆኑን የሰው ሰራሽ እውቀት ባለቤት ሮቦት ሶፊያ በኤክስፖ ላይ መገኘቷ ለየት እንዳደረገውም አዘጋጆቹ ጨምረው ተናግረዋል። መስታወት አራጋው ዝርዝሩን ይዛለች።
በአይሲቲ ዓመታዊ ኤክስፖ ከሀገር ውስጥና ከውጭ ሀገር የተውጣጡ በቴክኖሎጂ ፈጠራ ውስጥ የሚሰሩ ባለሙያዎች ተሳትፈዋል። የተለያዩ ርዕሶችና ውይይቶች ተደርገዋል። የጥናት ጽሁፎችም ቀርበዋል። የአይሲቲ ኤክስፖ ዋና ሰብሳቢና የመገናኛ ኢንፎርሜሽን ቴክኖሎጂ ሚኒስትር የኤሌክትሮኒክስ መንግስት ዳይሬክቶሬት ዳይሬክተር ዶክተር አብዮት ባዩ ስለ ኤክስፖ አብራርተውልናል።
ኤክስፖ የተለያዩ ክፍሎች አሉት። አንዱ የተለያዩ አገልግሎትና ፕሮዳክቶቻቸውን ይዘው የሚቀርቡ ድርጅቶች ናቸው። በሁለተኛ ደረጃም የአዳዲስ ስራዎች ይዘው የሚቀርቡ ወጣቶች የስታርታፕ የሚባሉ አሉ። ከዛ በተጨማሪ የፓነል ዲስከሽኖችና የኮንፈረንሶች ወርክሾፖችም አብረው ሲካሄዱ ነበረ እና ፕሮዳክቶቻቸውና ምርቶቻቸውና አገልግሎታቸው በማሳየት የተሳተፉ ልዩ ልዩ ካምፓኒዎች አሉ። ስታርታፖች አሉ። በተለይ የተደራጁ ይሄ የሀብ የሚባሉ አይነት በዛ መልኩ የተደራጁም በግላቸውም የመጡ አሉ። እንግዲህ ከሀገር ውስጥም ከውጭም የተሳተፉ ድርጅቶች አሉ። በፓናል ዲስከሽኖቹ ሰኞም፣ ማክሰኞም፣ ሮብም ዛሬም ድረስ ተካሂደዋል። እንግዲህ ከተለያዩ የዓለማችን ክፍል የመጡ ምሁራኖች፣ በዘርፉ የተሰማሩ ባለሙያዎች፣ እዚህም በሀገራችን ያሉ አንቀሳቃሽ የምንላቸው በጥሩ ምሳሌነት የሚታዩ በፓናል ዲስከሽኖቹ ላይ ቀርበው በልዩ ልዩ ጉዳዮች ላይ ውይይት አካሂደዋል። ወርክሾፑ ላይ ደግሞ ከአዲስ አበባ ዩኒቨርሲቲ ጋር በመተጋገዝ ያደረግነው ነው። የተለያዩ የምርምር ጽሁፎች ከተለያዩ ዩኒቨርሲቲዎች የተሰበሰቡ የምርምር ጽሁፎች የተመረጡ 7 የምርምር ጽሁፎች ቀርበው ውይይት ተካሂዶባቸዋል።
ምን ያህል ሰዎች ተሳትፈውበታል? እንደው በግምት
እንግዲህ ትላንት ድረስ ከ300,000 ሰው በላይ በጎብኝነት ተሳትፏል።
በአዘጋጅነትስ
110 ገደማ ናቸው። በግለሰብ ደረጃም የተሳተፉ አሉ። እንግዲህ አብዛኞቹ የአገር ውስጥ ድርጅቶች ናቸው። ግን በፓናል ዲስከሽኑም በኤግዚቢሽኑም የተሳተፉ ወደ 34 የሚደርሱ ከ10 በላይ ሀገራት የተውጣጡ ግለሰቦችና ድርጅቶች ተሳተፉ።
በአይሲቲ ዓመታዊ ኤክስፖ ከተሳተፉት መካከል የቲክቶክ የቴሌቪዥን ፕሮግራም አዘጋጅ ሰለሞን ሙልጌታ አንዱ ነበር። በቅርቡ ለንባብ የበቃው ግርምተ ሳይቴክ የተሰኘው በቴክኖሎጂ እውቀት ላይ የሚያጠነጥነው መጽሐፉን በኤክስፖ ላይ አስተዋውቋል።
የዘንድሮ መሪ መርህ የነበረው ትራንስፎርም ኢትዮጵያ የሚል ነው። እንግዲህ ኢትዮጵያን በዲጂታል ቴክኖሎጂ እና በመሳሰሉ ቴክኖሎጂን በመጠቀም ማሸጋገር፣ ወደሚቀጥለው ነገር ማስኬድ። ብዙ ነገሮች ያው በኢትዮጵያ ማኑዋል ናቸው። የኮምፒውተርና የቴክኖሎጂ እና የኮሚኒኬሽን አጠቃቀሙ ገና ወደኋላ ይቀራል እና ያንን ለመቀየር ነው ታስቦ የተጀመረው። ይህን ይመስላል። በመሀሉ በውስጡ ብዙ መርሆች የሚነበሩ ዲጂታል ሲቲስ ወይ ስማርት ሲቲስ፣ ወጣቶችን በአንትርፕርነርሽፕ ለማሳደግ እንዲሁም ደግሞ መሰረተ ልማት፣ የቴክኖሎጂ መሰረተ ልማት የሚለው መርህ ነው። አግሪካልቸር ቴክኖሎጂ ደግሞ እርሻን ቴክኖሎጂን በመታገዝ እንዴት ማሳደግ ይቻላል የሚለውት እነዚህ መርሆች ተካተው ነበረ። የፓነል ውይይቶች ነበሩ። ጎብኚዎችን በጣም ዘንድሮ ብዛት ነው የመጡት። ብዙ ወጣቶች ስራዎቻቸውን ቦታ ተከራይተው ቦት የሚባለው ነገር ተከራይተው ያሳዩ ነበረ። እኔም እዛ ቦታ ላይ ስቱዲዮ ነበረኝ። ከዛ ሆኜ ወጣቶች ኢንከሬጅ ለማድረግ ቃለ መጠይቅ ያደረኩላቸው ነበሩ። ይህን ይመስላል እንግዲህ በአጠቃላይ የአይሲቲ ኤክስፖ የ2010 ይዘት እና ዛሬ የተጠናቀቀው ዛሬ ከሰዓት በኋላ ተጠናቋል።
ሶፊያ The first robot to be recognized as a citizen of the world will speak to Amharica, the official language of Ethiopia after English. Developed by the Hong Kong-based Hanson Robotics Company, the robot Sophia, which is a citizen of Saudi Arabia, was brought to the capital Addis Ababa by the initiative of the Ethiopian Ministry of Science and Technology.
አንድ ሮቦት ወደ ኢትዮጵያ መጣለችና የብዙ ሰው መነጋገሪያ ሆናለች። ስለሷ እንደው ምል የተመለከተከውን ያየኸውን መታቀውን ነገር እንደው በትነግረኝ።
ይህን ያህል ትኩረት የሳበችበት ምክንያት ምንድን ነው?
ልክ ነው። ስታወት ሶፊያ ትባላለች። በእርግጥ እኔም ከዚህ በፊት እንደነበረኝ የቴክኖሎጂ ሾው ላይ በጣም በጣም በተወሰነ መንገድ ሽፋን ሰጥቻለሁ። የሰጠሁበትም ያው ቴክኖሎጂ አለሙ አንድ ነገር ተነስቶ ሲወራ እኔም ያው እንደ ቴክኖሎጂ አዘጋጅና አቅራቢ ሽፋን ልስጥ በሚል ነው። ይሄ የሆነው ከጥቂት ወራት በፊት በሳውዲ አረቢያ ጉብኝት በምታደርግ ጊዜ የዜግነት ተሰጥቷታል ተብሎ በሀገሪቱ መንግስት ሲነገር፣ በቃ ያንን በወቅቱ ሽፋን ሰጥቻለሁ። ከዚ ያለፈ ግን ጠለቅ ያለ ነገር ውስጥም ገብቼ ብዙ ስለ ሶፊያ ሰርቻለሁ። ከዛ በፊት ገና ዲዛይን ስትደረግም አንድ ብሎግ ጽፌ ነበረ። በአጠቃላይ የሶፊያ ነገር ዲዛይን ኮንሰፕት ነው። አርቲፊሻል ኢንቴሊጀንስ እንዳላት ነው የሚነገረው። በእርግጥም በአርቲፊሻል ኢንቴሊጀንስ ሙያ ላይ የተሰማሩ ሳይንቲስቶችም ሊስማሙበት የሚችል ነገር ስለሆነ ነው ብዙ ስለ ሶፊያ ከማውራትም የተቆጠብኩት። ሶፊያ ሞር አርቲፊሻል ኢንቴሊጀንስ ከመሆኗ ይልቅ የዲዛይን ኮንሰፕት እና ፐብሊክ ሪሌሽንስ ወይም ደግሞ ሰዎችን ኢንስፓየር ለማድረግ የመጠቀሚያ ስለ አርቲፊሻል ኢንቴሊጀንስ ይነሳ ነው እንጂ ሪል አርቲፊሻል ኢንቴሊጀንስ በውስጧ የመኖሩ ነገርና ጠቀሜታዋ በጣም ያን ያህል በሳይንቲስቶች ዘንድ አይታይም። ሌላውም ይገርምሻል መስታወት፣ እንደው ነገረኝ ካልሽኝ ትንሽ ዘርዘር አድርጌ የአርቲፊሻል ኢንቴሊጀንስ መሪ ሳይንቲስቱ አጠቃላይ ኩባንያው ወክሎ በዚህ ጉዳይ ላይ ሳይንቲስት የሆነው የፌስቡክ የአርቲፊሻል ኢንቴሊጀንስ ምሁር ከጥቂት ወራት በፊት ራሱ ስለ ሶፊያ ቅሬታውን ጽፎ ነበረ። ከዚህም በተጨማሪ ኢቨን የሶፊያ ከመስራቾቹ አንዱ የሆነው ግለሰብ ራሱ ሶፊያ የሞር የአርቲፊሻል ኢንቴሊጀንስ መልኳ ሳይሆን ወይም ሳይዷ ሳይሆን የሚታየው ሞር የዲዛይን ኮንሰፕቷ ነው የዲዛይን እይታዋ ነው ብሎ ነበር። እና ከዚህ የተነሳ የተሰጣት ትኩረት እንግዲህ ትኩረት ነው። ያው ወጣቶች ስለ ሮቦት ሲያዩ ይነቃቃሉ፣ ይበረታታሉ ብዬ አስባለሁ። ከዛ ያለፈ ግን እንደዚህ አይነት ሮቦት ንግግር እንዲናገር ወይ ደግሞ ፕሮግራም አድርገው ማናገር ሳይሆን ዶክተር ክሩም የሚባል የአይቢኤም ሲኒየር ሳይንቲስት ኢንተርቪው አድርጌ ነበር። እሱም ለታዳጊ ሀገር አርቲፊሻል ኢንቴሊጀንስ የሚጠቅመው ጥቅም በጣም ሌላ ነው፣ በርካታ ነገር ነው እና ትንሽ ከልክ ያለፈ አቴንሽን እንደተሰጣትና ወይም ትኩረት እንደተሰጣትና ከዚህ ያለፈ ግን እውነተኛ የሆነው የአርቲፊሻል ኢንቴሊጀንስ ነገር ላይ ማተኮር እንዳለብን የኔ አቋም ነው። ይሄ ነው እንግዲህ የኔ እይታ ስለ ሶፊያ በአሁኑ ያለኝ አቋም።
የአይሲቲ ኤክስፖ አዘጋጅ እና ዋና ሰብሳቢ ዶክተር አብዮት ባዩ የሰው ሰራሽ ባለ እውቀቷ ሮቦት ሶፊያ ወደ ኢትዮጵያ እንድትመጣ የተፈለገበትን ዋና ምክንያት አስረድተውናል።
ኤክስፖ የምናካሄድበት ጊዜ ዋናው ዓላማ ዘርፉ የደረሰበትን የእውቀት ደረጃ ሌሎች እንዲያውቁትን ማድረግ ነው። በተለይ ወጣቱም ማነቃቃት፣ ማነሳሳት በዚህ ሰርፍ ላይ ምን እየተሰራ እንደሆነ ለማሳየትም ጭምር ነው። እንግዲህ የሶፊያ ሮቦት የመረጥንበት ዋናው ምክንያት አንደኛ አዲስ በመሆኗ በተለያዩ አገሮች በኤክስፖ ላይ ቀርባለች፣ ታይታለች። ስለዚህ አዲስም በመሆኗ ነው። ሁለተኛና በዋናነት እንደ ክራይቴሪያ ያዝነው ደግሞ የሶፊያ ሮቦት የውስጥ አካላት በተለይ ይሄ ብሬን የሚባለው የማሰቢያ የማገናዘቢያ ክፍሏ ላይ ኢትዮጵያውያን ባለሙያዎችም ተሳትፈዋል። በተለይ ወጣት ባለሙያዎች የተሳተፉበት በመሆኑ ይህንንም ታሪክ አብሮ በማንሳት ሌሎች ወጣቶችንም የይቻላል መንፈስ እንዲይዙ እና በዘርፉም አርቲፊሻል ኢንቴሊጀንስ ምንድን ነው የሚለውን ለማሳየት እንድንችል ነው እሷን የመረጥንበት ዋና ምክንያት። አዎ እንግዲህ የተለያዩ አመለካከቶች ሊኖሩ ይችላሉ። ሶፊያ ከሌሎች ሮቦቶች በምን በልጣ ነው ይህን ያህል አስፈላጊ ነች ወይ እንዲህ የሚሉ አንዳንድ አስተያየቶች ደርሶናል። እኛ ግን በዋናነት የተመለከትነው መልእክት ማስተላለፍ እንችላለን ነው ይለው ወጣቱ። በተለይ በዚህ ላይ የተሳተፉት ወጣቶች ራሳቸውን አግዘው ነው እዚህ የደረሱት። አሁን ደግሞ እኛ በሀገራችን ያሉ ወጣቶች የበለጠ እንዲሰሩ እነዚህ ልጆች በራሳቸው እገዛ እዚህ ከደረሱ እንደዚህ ወደ ውጭም ድረስ ሄዶ መስራት ከቻሉ በቀጣይ ደግሞ የመንግስትም የሌሎች ባለድርሻ እገዛም ሲታከልበት ብዙ ሊደርሱ ይችላሉ የሚለውን የያዝነው ነው እና በዋናነት መልእክት ለማስተላለፍ ምቹ ሆና ስላገኘናት ነው እንደዚህ ያደርግ ነው።
በኤክስፖ ደረጃ ለሁለተኛ ጊዜ ቢዘጋጅም በአጠቃላይ ለዘጠኝ ዓመታት በኤግዚቢሽን የቴክኖሎጂ እይታና ሽያጭ እንደማለት ነው እንደተካሄደ ገልጸው ለሁለት ዓመታት ከተካሄደው ኤክስፖ ጋር በአጠቃላይ ለ11 ዓመታት የቴክኖሎጂን የተመለከቱ መድረኮች እንደተዘጋጁ አብራርተውልናል። በቀጣይ ቅርብ ዓመታትም ኤክስፖ በስፋት በመዘጋጀት ወጣቶችን በቴክኖሎጂ ዘርፍ ለማበረታታት እቅድ እንዳለ ዶክተር አብዮት ባዩ በመጨረሻ ገልጸውልናል። የዛሬው ፕሮግራማችን እንግዲህ በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። የስርጭቱ መሐንዲሳችንም እንዲሁ ሙዚቃ በመምረጥ እኔ ነበርኩ። እንግዲህ ሁላችንም ስናስተናግዳችሁ አምሽተናል። እኔ መስታወት አራጋውና
ጽዮን ግርማ አብረናችሁ ነበርን። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
Tunin Radoni Sagal Amerikat.